ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አመሻችሁ። የዛሬ እሁድ የመስታወት ዝግጅታችንን ይዘን ቀርበናል። የማስተናግዳችሁ ሄኖክ ሰማእግዜር ነኝ። ንጉሡ ታምሬ ዝግጅታችንን ይመራል። በዛሬ መስታወት በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ በሚሰጠው የከፍተኛ ትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል።
ተቋም መሰራት አለበት። የሰዎች ኃይል አቅም መገንባት አለበት። የሰው ኃይል አቅም ሲገነባ የተቋሙ ኃይል ይገነባል። የተቋሙ ኃይል ሲገነባ የተሻለ አገልግሎት ይሰጣል።
አባይ ይመር ይባላል። በኢትዮጵያ መልካም አስተዳደርን ለማስፈን ካስቀመጣቸው ሐሳቦች ጥቂቶቹን እናሰማቸዋለን። የምሽቱ እንግዳችን ይሆናል። ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ሕጻናት የሚገጥሟቸው ፈተናዎች በርካታ ናቸው።
እኛ አሻንጉሊት አይደለንም። እንተነለያያወጡ ምናምን ይሸጥ እንደ ለእነሱ ቢዝነስ ነገር ነው። እኛ እና ስለ ልጆቹ ምንም ጉዳይ እንትና ያለቸውም
በጉዲፈቻ ወደ ዩናይትድ ስቴትስ ከመጡ ወጣቶች ጥቂቶቹም በስቱዲዮ ጋብዘናል። በቅድሚያ የዓለም ዜና እናሰማችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ግብፅ ውስጥ የቀድሞው ፕሬዚደንት ሞሐመድ ሞርሲ ከሥልጣን ከተወገዱ ወዲህ ሲጠበቅ የነበረው የፓርላማ ምርጫ ዛሬ ሲካሄድ ውሏል። ምርጫው ዛሬ ሲካሄድ የዋለው ከሀገሪቱ ክፍላተ ሀገር በግማሹ መሆኑም ታውቋል። ይህ የምርጫው የመጀመሪያ ምዕራፍ የተባለው የድምፅ አሰጣጥ ዛሬና ነገ በ14 ክፍላተ ሀገር እየተካሄደ ያለ ሲሆን ሁለተኛው ዙርና በቀሪዎቹ ክፍላተ ሀገር የሚካሄደው ደግሞ ለመጪው ታህሳስ መጀመሪያ ወይም ህዳር መጨረሻ መታቀዱ ታውቋል። በግብፅ ታሪክ ውስጥ ለመጀመሪያ ጊዜ በተካሄደ ዲሞክራሲያዊ ምርጫ ስልጣን ይዘው የነበሩትን ሞሐመድ ሞርሲን ለመገልበጥ የተካሄደውን ጥረት የመሩት የያኔው የጦር አዛዥና የአሁኑ ፕሬዚደንት አብዱልፈታህ ኤልሲሲ አዲስ ምርጫ እንደሚያካሄዱና አዲስ ህገ መንግስት እንደሚያወጡ ቃል ገብተው ነበር። ህገ መንግስቱ ባለፈው ዓመት ጥር ውስጥ ከጸደቀ ከአራት ወራት በኋላ በተካሄደ ፕሬዚደንታዊ ምርጫ ኤልሲሲ አሸንፈው መንበረ ስልጣኑን መቆናጠጣቸው ይታወቃል። በዩናይትድ ስቴትስ የተመራና ሶሪያ ውስጥ ባለፈው ሳምንት በተካሄደ የአየር ድብደባ ከአልቃይዳ ጋር ግንኙነት ያለው ታጣቂ መሪ መገደሉን ፔንታገን ዛሬ አስታወቀ። የሳውዲው ዜጋ ሳናፊ አልናስር የተገደለው ከትናንት በስቲያ ሐሙስ በተካሄደ ድብደባ መሆኑን የዩናይትድ ስቴትስ የመከላከያ መስሪያ ቤት መግለጫ ኮራሳን የሚባለው ጽንፈኛ ጂሃዲስት ቡድን ከለጋሾቹ የሚያገኘውን ገንዘብ ፍሰት የሚመራ ሰው እንደነበር አመልክቷል። የሰላሳ ዓመቱ ሳናፊ አልናስር መገደል ኮራሳን በዩናይትድ ስቴትስና በአጋሮቿ ላይ ጥቃት እንዳያደርስ የሚገታው ታላቅ ዱላ ነው ሲሉ የመከላከያ ሚኒስትሩ አሽ ካርተር ተናግረዋል። አልናስር ሶሪያ ውስጥ ከኑስራ ግንባርና ከአልቃይዳ ጋር በነበረው ግንኙነት የዩናይትድ ስቴትስ የገንዘብ ሚኒስቴር ባለፈው ዓመት በዓለም አቀፍ አሸባሪነት ፈርጆት ነበር። የቡድኑ ዋና ስልት ነዳፊ ነበር የተባለው አልናስር በማኅበራዊ ሚዲያ ሲያሰራጫቸው በነበሩ መልእክቶቹ አሜሪካውያንንና የዩናይትድ ስቴትስን ጥቅሞች ኢላማ አድርጎ እንደሚንቀሳቀስ አሳውቆ እንደነበር ተገልጿል። ቀደም ሲል ኢራን ውስጥና በአፍጋኒስታንና በፓኪስታን ወሰኖች አካባቢ ሲንቀሳቀስ የቆየው አልናስር በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ሶሪያ ገብቶ እዚያው ሲንቀሳቀስ መቆየቱ ታውቋል። ታጣቂዎቹ አብዱል ሙሰን አብዱላ አልሻሬህ እያሉ የሚጠሩት አልናስር ከሌሎች ሁለት የአልቃይዳ ታጣቂዎች ጋር መገደሉን ቀደም ሲል ተናግረው ነበር። ወደ አውሮፓ ሀገሮች የሚጎርፉ ስደተኞችን ለመገደብ በሚቻላቸው ሁኔታዎች ላይ ለመነጋገር የጀርመን ቻንስለር አንጌላ መርከልና የቱርክ መሪዎች ዛሬ ስብሰባ መቀመጣቸው ተዘገበ። መርከል የተገናኙት ከቱርክ ጠቅላይ ሚኒስትር አህሜት ዳቮቱግሉ እና ከፕሬዚደንት ራችብ ታይድ ኤርዶሃን ጋር በተናጠል ሲሆን ጠቅላይ ሚኒስትሩ ከውይይታቸው በኋላ በሰጡት መግለጫ ቱርክ ሕገ ወጡን ፍልሰት ለመቆጣጠር ለማገዝ ዝግጁ መሆኗን ገልጸው የፍልሰቱ ቀውስ ለሶሪያ ግጭት መፍትሄ ሳይገኝ አይፈታም ብለዋል። በተለይ አሁን በሶሪያ መንግስት ወታደሮችና በእስላማዊ መንግስት ቡድን ታጣቂዎች መካከል አሌፖ አካባቢ እየተካሄደ ያለው ከባድ ውጊያ አዲስ የመፈናቀልና የስደት ማዕበል ሳያስከትል አይቀርም ሲሉ የቱርኩ መሪ ዳቡቶሉ አስጠንቅቀዋል። መርከል ቱርክ የሚገኙት ይህንን የፍልሰት ቀውስ ለመቆጣጠር ጥረት ለሚያደርጉ የወሰን ሀገሮች የአውሮፓ ህብረት ያለውን እቅድና ድጋፍ ለመምከር ነው። ምስራቅ ዩክሬን ውስጥ ባለፈው ዓመት ተመትቶ ለወደቀው የማሌዥያ የመንገደኞች አይሮፕላን አደጋ ተጠያቂዋ ሩሲያ ነች ሲሉ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ በይፋ ወነጀሉ። ፖሮሼንኮ ሲኤንኤን ከሚባለው የዜና አውታር ጋር ዛሬ ባካሄዱት ቃለ ምልልስ ለዚያ አደጋ ተጠያቂ የሆነው ሀገርም ሆነ ግለሰብ ፍትሕ ፊት መቅረብ አለባቸው ብለዋል። አንድ የሆላንድ መርማሪዎች ቡድን ባወጣው ሪፖርት በበረራ መስመር ኤምኤች 17 ይበር የነበረው አይሮፕላን ተመቶ የተጣለው በሩሲያ ሰር ሚሳኤል እንደነበር አሳውቋል። የዜናው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን አምሹ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ዝግጅታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ። የምሽቱ የመስታወት አዘጋጅና አቅራቢ ሄኖክ ሰማግዜር ነኝ። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ሃርቫርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች በሚሰጠው ከፍተኛ የትምህርት ሥልጠና ተካፋይ የሆነ ኢትዮጵያዊ ይዘናል። በሌላው ዘገባችን ደግሞ በጉዲፈቻ ከኢትዮጵያ ወደ ዩናይትድ ስቴትስ የመጡ ኢትዮጵያውያንን ጉዳይ ይዘናል። በቅድሚያ ሙዚቃን ጋብዛችሁ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዩናይትድ ስቴትስ ቦስተን ከተማ የሚገኘው ታዋቂው ሃዋርድ ዩኒቨርሲቲ በዓለም ዙሪያ የመንግሥት ሥራ ላይ ለተሰማሩ ሰዎች የከፍተኛ ትምህርት ሥልጠና ይሰጣል። አባይ ይመር ከኢትዮጵያ የመጣ አሰልጣኝ ነው። ዘንድሮ አባይን ጨምሮ ከደቡብ አፍሪካና ላይቤሪያም ጭምር ሌሎች ተካፋዮች ተገኝተዋል። የኪስተፈውስ ከፍተኛ የትምህርት ሥልጠና ፈንድ የእነዚህን ተማሪዎች ወጪ ይሸፍናል። የአሜሪካ ድምፁ የሐውስ አገልግሎት ዘጋቢ ሶሎሞን ጃክ አባይን በቦስተን አግኝቶት አነጋግሮታል። ጥያቄዎቹን ወደ አማርኛ መልሰን ቀጥለን እናቀርበዋለን።
አባይ ይመር ወይም እዝራ እባላለሁ። ከኢትዮጵያ ነው የመጣሁት። አዲስ አበባ ዩኒቨርሲቲ ስራ ነበር። ከኢትዮጵያ ነው የመጣሁት። ወደዚህ የመጣሁት እንግዲህ ኢትዮጵያ ውስጥ በነበሩበት ጊዜ በተለያዩ ከአዲስ አበባ ዩኒቨርሲቲ ሁኜ የተለያዩ ቦታዎች ሰራ ነበር። አዲስ አበባ ዩኒቨርሲቲ አስተምር ነበር። በኢንቫይሮንመንት እና በዴቨሎፕመንት ላይ ሪሰርች ይሰራለሁ፣ አስተምራለሁ። እንዲሁም ደግሞ ከመንግስት መስሪያ ቤቶችም ለምሳሌ ከግብርና ሚኒስቴር ጋር ከሳይንስና ቴክኖሎጂ ሚኒስትሮች ጋር በጋራ መተባበር ሰራ ነበር። የተለያዩ ፕሮጀክቶች አሉን። ኢትዮጵያን ካለችበት ወይም አሁን ከምታካሄደው የልማት አቅጣጫ በተሻለ መጠን ለመስራት በተሻለ መጠን ለመፋጠን እኛም የተሻለ አቅማችን ሪሰርች እንሰራለን፣ እንተባበራለን። በዚህ እየሰራሁ እንዳለ በአጋጣሚ ወደ ሃርቫርድ ይህ አፕሊኬሽን የሃርቫርድ ዩኒቨርሲቲ ውስጥ የማስተር ፕሮግራም ላይ አመለከትኩኝ። ይህን በማስተመለከትም ምናልባት የሰራኋቸው ስራዎች ኢትዮጵያ ውስጥ በነበሩበት ጊዜ የሰራኋቸው ከመንግስት ጋር የሰራኋቸው ወይም ለኢትዮጵያ ሕዝብና መንግስት ያበረከቷቸው ጉዳዮች ጥሩ እይታ ስለነበራቸው ለዚህ ፌሎሺፕ ሰጡኝ። ይህም ፌሎሺፕ በመስጠት ሃርቫርድ ለአንድ አመት እንድቆይ ያለኝን ተሞክሮዎች ኢትዮጵያ ውስጥ ሰራኋቸውትን በፐብሊክ ሰርቪስ ላይ በሰፋ መልኩ እንድማርና ከመምህራንም ከተማሪም ጋር የተሻለ ልምድ አግኝቼ ምናልባት በተሻለ መልኩ ደግሞ ሀገር እንዳገለግል ይሰጡኝ ስለሚመስለኝ ላበረከትኩትም ስራም እንደ እውቅና ሰጥተውት በተሻለ መልኩ እንድሰራ ስለሰጡ አይ ቲንክ ትልቅ ፕሮግራም ብዬ አስባለሁ። ይሄ የማስተርስ ፕሮግራም ነው። ማስተርስ ፌሎሺፕ ነው ማለትም ክላስ ትወስዳለህ። ከክላስ በተጨማሪም ግን ከአንተ ከተለያዩ ሀገር የመጡ አሉ። ከመቶ ሀገሮች በላይ መጥተዋል። እነዚህ ሀገሮች ተወካዮች ተማሪዎች በተለያየ የመንግስት ስራ የሰሩ ነበራቸው፣ በተለያየ የፐብሊክ አገልግሎት የነበሩ ናቸው። ከነዚህ አገልግሎት ከነበሩ ተማሪዎች ጋር አብረን እንማራለን፣ ልምድ እንለዋወጣለን፣ ሪሰርች እንሰራለን፣ ክላስ እንወስዳለን። ይሄ ማለት የሰራነውን ስራዎችን ሰፋ አድርጎ በሰፊ መልኮት እንድናያቸው፣ በተለያየ አቅጣጫ እንድናያቸው የሚያደርገን ፕሮግራም ነው።
የጥናት ጽሁፍህን እየጻፍክ ነው?
ሁሌ ጽሁፎች እንጽፋለን። የተለያዩ ክላሶቹ የተለያዩ ጽሁፎች አላቸው። በእያንዳንዱ ክላስ የተለያዩ ጽሁፎች እንጽፋለን። ያ ማለት የተማርነውን ሪፍሌክት እናደርጋለን። የተማርነውን ምን ያህል አንደርስታንድ እንዳደረግነው፣ ምን ያህል ለየሀገሮች በተለይ ለዴቨሎፒንግ ሀገሮች እንደ ኢትዮጵያ ላሉ ታዳጊ ሀገሮች ምን ያህል ተግባራዊ ሆነ የሚል ጥያቄ ስላለው ያን እንጽፋለን፣ እንወያያለን። እርስ በርሳችን ደግሞ አንዱ ለአንዱ ክሪቲክ እናደርጋለን። ስለዚህ ስንጽፍ እንማራለን፣ ክላስ ስንገባ እንማራለን፣ ሴሚናር ስንወስድ እንማራለን። ጽሁፉ የመማሪያው አንደኛውና ዋነኛው አካል ነው። ፕሮግራሙ ከዚህ ከቆየ በኋላ ወደ ሀገርህም ወይም የትም ሀገር ይሆናል ይችላል፣ 3 አመት ያህል የህዝብ አገልጋይ መሆን አለብህ። ምክንያቱም ዋናው አላማው ምንድን ነው? የፕሮግራሙ አላማ ምንድን ነው? የህዝብ አገልግሎትን በተፋጠነ ሁኔታ መስጠት ነው። በጥራትና በብቃት መልኩ ማገልገል ነው። ለዚህ ይህ ግሎባል ሲቲዝንሺፕ ላለበት የትም ሀገር ሆና ግን ለፐብሊክ ሰርቪስ በተሻለ አገልግሎት በተሻለ ፍጥነት መስራት እንዳለበት ስለሚያሰጥም ተመልሰን 3 አመት ማገልገል አለብን፣ ሀገራችን ውስጥም ይሁን ሌላም ሀገር። እኔ በበኩሌ ግን ወደ ሀገር የተመልሽ 3 አመት ላይ በላይም አገለግላለሁ ብዬ እገምታለሁ።
የህዝብ አገልግሎትን እንዲሁም መልካም አስተዳደርን በኢትዮጵያ እንዴት ትመለከተዋለህ?
እንግዲህ የመልካም አስተዳደር ዋነኛው ኢሹ አቅም ነው። አቅም ደግሞ ማለት ትምህርት ነው። የተማረ ኃይል ሲኖር የተሻለ አቅም ይኖረዋል፣ የተሻለ አስተሳሰብ ይኖረዋል። የተለያዩ ሀሳቦች ይመጡለታል። እነዚያን ሀሳቦች የመጡለትን ሀሳቦች አስተባብሮ የተፋጠነና የተሻለ አገልግሎት ለህዝቡ ይሰጣል። እንደ ኢትዮጵያ ያሉ ገና በታዳጊ ያሉ ሀገሮች የተለያዩ ችግሮች አሉባቸው። ምንም ፍላጎታቸው እጅግ ሰፊ ቢሆንም ያላቸው አቅም የህዝቡን አገልግሎት በተፋጠነ መልኩ ላይሰጥ ይችላል። ስለዚህ እንደዚህ አገልግሎቶችም እንደሚያገለግሉት እንደዚህ ያሉ ፕሮግራሞችም እንደሚያገለግሉት አቅምን ይገነባሉ። አቅሙን ይገነቡና የተሻለ ሰርቪስ እንድትሰጥ ያደርጋሉ። ለምሳሌ ኢትዮጵያ ውስጥ ስንመለከት ኢትዮጵያን እንደ አንድ ተሞክሮ ወይም እኔ ስለመጣሁበትም ኢትዮጵያን ብንመለከት ምን አለ በመንግስት በኩል የሚሰጠው ሰርቪስ ለህዝቡ የሚሰጠው ሰርቪስ ያን ያክል እጅግ ሊያረካ ነው የሚባል አይደለም። ብዙ መሰራት አለበት። ተቋም መስራት አለበት የሰዎች ኃይል አቅም መገንባት አለበት የሰው ኃይል አቅም ሲገነባ የተቋም ኃይል ገነባል የተቋም ኃይል ሲገነባ የተሻለ አገልግሎት ይሰጣል ስለዚህ እንደዚህ ያለ ፕሮግራሞች እንደ ኢትዮጵያ ላሉ ይሄን አገልግሎት ለመስጠት ለሚመኩ ሀገሮች እጅግ ተቃሚና እጅግ አብረታች ነው ትልቅም ሚና አለው ብዬ ገምታለሁ ምክንያቱም በሰዎች ላይ አቅም ተገነባለች እነዛ ሰዎች ተቋም ይገነባሉ እነዛ ተቋሞች የተሻለ የህዝብ አገልግሎት ይሰጣሉ
ወደፊት ለህዝባዊና መንግስታዊ አገልግሎቶች በመታበረከተው አስተዋጽኦ እዚህ በሃርቫርድ ዩኒቨርሲቲ የነበረ ልምድ እንዴት ይረዳሃል
እንግዲህ ወደ ሀገሬ ተመልሼ የህዝብ አገልጋይ ሲሆን ለመሆን የሚያስለኝን አቅም በተሻለ መልኩ አገኛለሁ ብዬ ገምታለሁ እንዴት ነው የማገኘው እዚህ እንግዲህ ከመቶ በላይ ሀገሮች ተማሪዎች አሉ ወይም ከመቶ ሀገር በላይ ያሉ ፌሎዎች አሉ በተለያየ ፌሎሺፕ ላይ ያሉ ግን ከመቶ ሀገር በላይ የመጡ ተማሪዎች አሉ ከነሱ ልምድ ስንማር በነሱ ሀገር ያን ፐብሊክ ሰርቪስ እንዴት ተሰጥ እንደነበር እኛ ጋር ለምን አልተሰጠም እነሱ ለምን በተፋጠነ ሰጡት እነሱ ለምን ምን ይቀራቸዋል ከኛስ ምን ይቀረናል ብለን እንማራለን ስለዚህ የተሻለ አቅም ይኖረና ማለት ከትምህርቱን ብቻ ሳይሆን ከኛ ጋር ካሉ ተማሪዎችም ከኛ ጋር ካሉ አስተማሪዎችም ልምድ እንቀያየራለን ክላስ ትምህርት እንወስዳለን ሪሰርች እናደርጋለን ይሄ ነገር ምን ያደርጋል አቅምሽን እጅግ ያበረታዋል አቅምሽን እጅግ ፈጠን ያደርጋል የተሻለ አገልግሎት ለመስጠት በተሻለ ደረጃ እንድትሆኝ ያደርጋል ለዚህ ክላስ እንማራለን እርስ በርስ ኤክስፒሪንስ ልምድ እናወጣለን ሪሰርች እናደርጋል ይሄ አቅምን ይፈጥርና የተሻለ አገልግሎት የተሻለ ፍጥነት ለመስጠት እድሉ ይኖርሻል ወይም ብቃቱ ይኖርሻል ማለት ነው
እስቲ ኢትዮጵያ ውስጥ የሰራቸውን ስራዎች አስረዳን
እንግዲህ ኢትዮጵያ ውስጥ በነበርኩበት ጊዜ የተለያዩ ፕሮጀክቶችን ሰራ ነበር ከተለያዩ ፕሮጀክቶች አንደኛው ፕሮጀክት ለምሳሌ ሞባይል ስልኮችን ለገበሬዎች እንዴት ማዳረስ ይችላል ሳይሆን ለገበሬዎች ይሄ ሞባይል ስልኮች የገበሬዎችን የምርታማነት አቅም በምን መልኩ ይጨምራል ምክንያቱም ቴክኖሎጂ እንደ ኢትዮጵያ ሀገር ስንመለከት 85% የሚሆነው በግብርና የተሰማራ ነው 85% የሆነው ሌበር ደግሞ ገበሬ ነው ይሄን ገበሬ ሞደርን ካደረግነው ኢኮኖሚያችንን ማሻገር አንችልም ይሄን ገበሬ ደግሞ ሞደርን የምናደርገው ዘመናዊ ነገሮችን እንጠቀም ነው ከዘመናዊ አሰራሮች አንዱ ደግሞ ሞባይል ነው ሞባይል ስልክ ለእያንዳንዱ ገበሬ ቢያገኝ ወይም ሞባይል ስልክ ለእያንዳንዱ ገበሬ ተጠቃሚ ቢሆን ምርታማነቱ ይጨምራል ምርታማነቱ እንዴት ይጨምራው መረጃዎችን በወቅቱ ያገኛል ከገበያ የሚመጡ መረጃዎችን ያገኛል ከመንግስት የሚመጡ መረጃዎችን ያገኛል ከገበሬዎች የሚመጣ መረጃዎችን ያገኛል ስለዚህ እውቀት ምንድነው መማማር ነው ለምሳሌ አንዱ ገበሬ በቆሎ ማምረት ላይ ጎበዝ ሊሆን ይችላል አንደኛው ገበሬ ደግሞ ጤፍ ማምረት ላይ ጎበዝ ሊሆን ይችላል የሁለቱ እውቀት ሲገናኙ ልምዳቸውን ሲቀያየሩ የተሻለ እውቀት ያገኛል አዲስ እውቀት ያገኛል ይሄን እንዲያደርግ ነው የነበረው በሞባይል ላይ የተሰራው ፕሮጀክት ይሄን የሚያፋጥን ገበሬው መረጃ የገበያ መረጃ በፍጥነት ያገኛል ገበሬው የመንግስት መረጃዎችን በፍጥነት ያገኛል ገበሬው ከገበሬው ጋር ልምድ ይቀያየራል ስለዚህ ምን ያደርጋል ማለት ነው ገበሬዎችን ዘመናዊ ያደርጋል ማለት ነው። ዘመናዊ ገበሬ ካለች ምርታማነቱ ይጨምራል። ምርታማነቱ ከጨመረ ገቢው ይጨምራል ማለት ነው። ገቢው ከጨመረ የገበሬው ፍላጎት እጅግ ሰፊ ይሆናል። በዚህ አኳያ ድህነትን ማስወገድ ይችላል ማለት ነው። ከዚህ ተጨማሪ ለምሳሌ እንሰራ ነበር በኢኖቬሽን ላይ ከኢትዮጵያ ከሳይንስና ቴክኖሎጂ ሚኒስቴር ጋር በኢኖቬሽን ላይ እንሰራ ነበር። ኢኖቬሽንና ቴክኖሎጂ እንሰራ የነበረው ምንድነው? የተለያዩ ወጣቶችን በጋራ በማንጣት ወጣቶቹ በጋራ ይመጡና ሐሳባቸውን ሼር እንዲያደርጉ አዲስ ሐሳብ ሼር ሲያደርጉ የተሻለ ቴክኖሎጂ እንዲፈጥሩ የተሻለ ቴክኖሎጂ በፈጠሩበት ጊዜ ወጣቶች አዲስ ኢኮኖሚ ይኖራል ማለት ነው አዲስ ኢኮኖሚ ግንባታ ይኖራል ያ ኢኮኖሚ ደግሞ አዲስ ስራ ይፈጥራል ኢኮኖሚ ስራ ይፈጥርልሻል ስራው ገቢ ያመጣልሻል ገቢው ግለሰቡን ብቻ ሳይሆን አጠቃላይ ቤተሰቦቹን ኢኮኖሚ ሁኔታ ከፍ ያደርጋል ከድነት ያወጣል ማለት ነው
እነዚህን ስራዎች ስታከናውን የገጠሙ ፈተናዎች ምንድናቸው?
በዋነኛነት ሀገሮች የሚያርጉት ስንመለከታቸው ቴክኖሎጂ ነው የሚያሳድጋቸው። ቴክኖሎጂ ካልተጠቀሙ አታድጊ። ቴክኖሎጂ ምን እንደሚያደርገው ማለት ነው? የሀገሪቱን የሌበር ፎርስ ፕሮዳክቲቪቲውን ይጨምራል። ፕሮዳክቲቪቲውን ምርታማነቱን ይጨምራል። ስለዚህ በቴክኖሎጂ ምርታማነቱን ካልተጨመረ ለውጥ አታመጭም። ስለዚህ የምሰራቸው ቴክኖሎጂዎች የሀገሩን ዋንኛው ባይንዲንግ ዋንኛውን ችግር ሊፈቱ የሚችሉ አለባቸው እንደ ኢትዮጵያ ያሉ ሀገሮች ዋንኛው ችግራቸው ደግሞ የሚነሳው ዋንኛው የገቢ ምንጫቸው ምንድነው ዋንኛው የኢኮኖሚያቸው መሰረት ምንድነው እንደ ኢትዮጵያ ያሉ ሀገሮች የኢኮኖሚያቸው መሰረት ግብርና ነው ስለዚህ ግብርናው ቴክኖሎጂ ካልታቀፈ ግብርናው ዘመናዊ ካልሆነ የዋንኛው የኢኮኖሚ እንቅስቃሴ የተገታ ነው ይሆናል። ሶ ኢኮኖሚውን ከተገታ ከተቀየደበት ወደፊት ለማንቀሳቀስ አዳዲስ ዘመናዊ አሰራሮችን አዳዲስ ዘመናዊ ስልቶችን መጠቀም አለብን። ከነዚህ አዳዲስ ዘመናዊ ስልቶችና አሰራሮች አንደኛው ለዛ ለሚሆን የሚችል ቴክኖሎጂ መጠቀም ነው። ለዛ ለሚሆን የሚችል ኢኖቬሽን አይዲያዎችን መጠቀም ነው። ስለዚህ ኢኖቬሽንና ቴክኖሎጂ ለግብርናው ግብርናው ካለበት እንዲንቀሳቀስ ያደርጋል። ግብርናው ሲንቀሳቀስ ከግብርናው ጋር ተያያዥ የሆኑ ኢኮኖሚዎች ይፈጠራሉ። ለምሳሌ ግብርናው ባደገ ቁጥር ከግብርናው ጋር የተያያዙ አግሮ ቢዝነስ ቫልዩ ቼኖች ይፈጠራሉ። እነዚህ አግሮ ቢዝነስ ቫልዩ ቼኖች ማኑፋክቸሪንግ ግን ይፈጠራሉ። ስለዚህ ግብርናው ምን እየሆነ መጣ ማለት ነው? ግብርናው እየመራ ግን ቫልዩ ቼኑ ሲፈጠር ለማኑፋክቸሪንግ ለቫልዩ ቼኖች በር እየከፈተ ይመጣል። በር እየከፈተ ሲመጣ ዘን እነዚህ ቫልዩ ቼኖችና ማኑፋክቸሮች መሪነቱን እየወሰደ ግብርናው ግን እየቀነሰ ይመጣል። ስለዚህ ግብርናው ዙሮ ዙሮ መሪነቱን ለቫልዩ ቼኑና ለማኑፋክቸሪንግ ለኢንዱስትሪዎች እያስረከበ ይመጣል። እንደዛ እንዲያስረክብ ለማድረግ ግን ግብርናው መንቀሳቀስ አለበት። ግብርናው መራመድ አለበት። ሲራመድ ከሱ ጋር የሚፈጡ ነገሮች ከሱ ጋር ተያይዘው የሚመጡ ነገሮች ኢንዱስትሪዎችና ቫልዩ ቼኖች ኃላፊነቱን እየወሰዱ የግብርናው ድርሻ እየቀነሰ የኢንዱስትሪውና የቫልዩ ቼኖች ድርሻ ግን ከፍ እያለ ይሄዳል። ይሄ ነው በዓለም ታሪክ የሚያሳየን ነው። በሀገራችን ማድረግ ያለብን ነው። ይሄን ይመስለኛል። ይሄን ለማድረግም አይ ቲንክ በሀገር ውስጥ የተጀመሩ እንቅስቃሴዎች አሉ፣ የተጀመሩ ስራዎች አሉ። እነዚህን በበለጠ መግፋት ነው የሚያስፈልገው።
የምታከለው ነገር ይኖርሃል?
እኔ ያለሁበት ለምሳሌ አሁን ትምህርት ሃርቫርድ ምንድነው የሚያደርገው? በዓለም ላይ ያሉ ቤስት ሀሳብ ያለባቸውን በዓለም ያሉ ብራይት ሰዎችን ወደዚህ ሰብስቦ ያመጣል፣ በጋራ ያመጣል። ለምሳሌ አሁን አሜሪካን ብንመለከት ቦስተን፣ ዋሽንግተን ዲሲ፣ ኒውዮርክ እና ሎስ አንጀለስ ቢግ ሲቲ ናቸው። ለምንድን ነው እነዚህ ቢግ ሲቲ የሆኑ ትልቅ ከተሞች ናቸው? ለምን ትልቅ ከተሞች የሆኑት? የተለያዩ ሀሳቦች አዳዲስ ሀሳብ ያለ ሰዎች በጋራ የመጡበት ነው። እነዚህ ሀሳቦች በጋራ ያሉበት ነው። እነዚህ ከተሞች እጅግ ያደጉ ናቸው። ለምንድን ነው ከተሞች ያደጉት? በሀሳብ ነው። አዳዲስ ሀሳቦች አሉ፣ አዳዲስ ቴክኖሎጂዎች አሉ። አንዱ ሀሳብ ይዞ ይመጣል፣ ሌላ ሀሳብ ይመጣል። የሁለቱ ሀሳብ ሲገጭ ሌላ አዲስ ይገኛል፣ ሌላ አዲስ ይመነጫል፣ ሌላ አዲስ ሀሳብ ይመነጫል። እነዚህ ሀሳቦች ወደ ተግባር ይቀየራሉ። እነዚህ ሀሳቦች ቴክኖሎጂ ያመጣሉ። እነዚህ ሀሳቦች ኢኖቬሽን ይፈጥራሉ። ኢኖቬሽኖቹ ቴክኖሎጂዎቹ ኢኮኖሚ ይፈጥራሉ፣ ስራ ይፈጥራሉ። ዘን የሀገሪቱን ኢኮኖሚ ብድግ ያደርጉታል። እንደ አፍሪካ ያሉ ሀገሮች ለምሳሌ ኢኖቬሽን ብዙም የለም፣ ቴክኖሎጂ ብዙም የለም። ለምንድን ነው? የተማረ ሀይል ሰው እጅግ የለም። የተማረ ሀይል ሰው በሌለበት ጊዜ ሀሳቡ አንድ አይነት የሚሆነው ተደጋጋሚ ሀሳብ ነው የሚሆነው። አዲስ ሀሳብ አይመጣም። አዲስ ሀሳብ ስለማይመጣ ኢኮኖሚ ባለበት ይሆናል። ምክንያቱም አዲስ ሀሳብ እንዲመጣ ሰው ሀሳብ ካለበት ሰው ጋር መገናኘት አለበት። ሰው አዲስ ሀሳብ ካለበት ጋር አብሮ መገናኘት አለበት፣ መነጋገር አለበት፣ መተባበር አለበት። ያ ሲሆን ነው ኢኖቬሽን ቴክኖሎጂ የሚመጣው። እነዚህ አዳዲስ ሀሳቦች አዳዲስ አሰራር ያመጣሉ፣ አዳዲስ ኢንስቲትዩሽን ይፈጥራሉ፣ አዳዲስ ልማቶች ይፈጥራሉ። እነዚህ አዳዲስ ልማቶችና አዳዲስ ሀሳቦች አዳዲስ የኢኮኖሚውን ዘርፍ እያሰፉት የኢኮኖሚውን ዘርፍ ዳይቨርሲፋይድ እያደረጉት ይመጣሉ። ስለዚህ እንደነዚህ ያሉ ፕሮግራሞች ለታዳጊ ሀገሮች መኖራቸው ታዳጊ ሀገሮችን ካሉበት እንዲንቀሳቀሱ ያደርጋሉ። እና በዚህ ለማለት የምፈልገው እንደዚህ ያሉ ፌሎሺፖች ለታዳጊ ሀገሮች ሰፋ ባለመልኩ ቢሄዱ ሰፋ ባለመልኩ ቢቀርቡ የታዳጊ ሀገሮችን እንቅስቃሴ ከመደገፍ አኳያ ትልቅ ድርሻ ይኖረዋል። ለምንድን ነው? ከዚህ ሀሳብ ይዘው ይሄዳሉ። ከዚህ አዳዲስ አሰራር ይዘው ይሄዳሉ። ከዚህ አዳዲስ ልምድ ይዘው ይሄዳሉ። እነዚህ ሀገሮች ልምዶችና አሰራሮች በሀገራቸው ላይ እንዲተገብሩ ማድረግ የሀገራቸውን እንቅስቃሴ ኢኮኖሚ እንቅስቃሴ ከመደገፍ አኳያ ትልቅ ሚና አላቸው ብዬ እገምታለሁ።
Yo te puedo hacer de chamna na cacha.
ወደ ተከታዩ ዘገባችን ስናልፍ ከኢትዮጵያ በጉዲፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸው ፈተናዎች በርካታ እንደሆኑ ይታወቃል። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱም እጅግ በጣም ብዙ ናቸው። ታዲያ እነዚህ ህጻናት በአዲስ ሀገር አዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወያበረታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። የምሽቱ የመስታወት እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ይሆናሉ። ታዋቂው አሜሪካዊ ጋዜጠኛ ዳን ራደር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸውን ፈተናዎች Unwanted in America በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል። በዚህ ዘገባ ከቀረቡ በርካታ ኢትዮጵያውያን መካከል ታዲያ ጥቂቶቹን በስቱዲዮ ከወራት በፊት ጋብዘናቸው ነበር። ዝግጅቱን ደግመን እናቀርባለን።
ለምን ትቀሪያለሽ? ልቤ አንቺን ተርቦ ነው አይኔ የናፈቀሽ።
I'm Addie Steinoff. I'm against disruption. I came to America 2008. I lived with my first family at Columbus, Ohio.
Addie Steinoff ባላለው ከቤት ማፈናቀልን አልደግፈም። ወደ አሜሪካ የመጣሁት በ2000 ዓመተ ምህረት ነው። ከወላጅ ቤተሰቦቼ ቤት ማለትም የጉዲፈቻ ሐላፊነታቸውን ካልተወጡት ቤተሰቦቼ ጋር በኮሎምቡስ ኦሃዮ ኖር ነበር። አሁን የምኖረው ከአዲሶቹ የጉዲፈቻ ቤተሰቦቼ ጋር በዊስከንሰን ነው።
ለምን ተቀራለሽ? ልቤ አንቺን ተርቦ አይኔ የናፈቀሽ። የፈረሱን አዶከነ አየቁት የፈረሱን አዶከነ አየቁት ኮቴውን ሰማሁት ሰማሁት ለካሴ ዞሽዷል ወይኔ እንደፈራሁት።
ስሜ በላይነሽ ሄን እባላለሁ። የመጣሁት 2002 ላይ ነው ከኢትዮጵያ። ሲያት ዋሽንግተን ነው የኖርኩት። 8 አመቴ ነበር ስመጣ እና ተወንድሜ እና ታህቴ ጋር ነው የመጣሁት።
My name is Samuel Hain. I live in Washington, Seattle. I came in 2007 with me and my brother, adopted brother.
ስሜ ሳሙኤል ሄን ይባላል። የምኖረው በዋሽንግተን ሲያትል ነው። ከኢትዮጵያ የመጣሁት በ1999 ዓመተ ምህረት ከአንድ ሌላ የጉዲፈቻ ወንድሜ ጋር ነው።
I'm Maureen Flatley. I'm a political consultant that specializes in child welfare and adoption and I'm
Maureen Flatley ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
They adopted me first and they gave me away to someone else.
መጀመሪያ በልጅነት ከተቀበሉኝ በኋላ ትንሽ ቆይተው ለሌላ ቤተሰብ አሳልፈው ሰጡኝ። ከአንድ ቤተሰብ ወደ ሌላ ቤተሰብ በመሰጠቴ ነው አስቀድሜ ተፈናቀልኩ ያልኩት።
When I came to America I was 11 and the house really in the beginning the house was very welcoming and full of love.
ወደ አሜሪካ ስመጣ 11 አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደ እናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር እኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች።
If I say something that she doesn't like she will spank she will
ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር።
My experience was the same as Addie's, you know. The first few months was a great opportunity, you know. I had a lot of hopes, you know. America was like, you know, the promised land that we
የኔ ኑሮም እንደ አዲ አይነት ነው። የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደ ተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን በእውነቱ። ከዚያ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡን በኋላ እነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረኩት ነገር ሁሉ በጥፋተኝነት ይጠረጥሩን ጀመር። ሰርቀሃል፣ እንዲህ አርገሃል፣ እንደዚህ አድርገሃል ይሉኝ ነበር።
And I started getting stressed and I just was not having a great time here even though I did good in school.
መጨነቅ ጀመርኩ። ፈጽሞ አልተመቸኝም ነበር። በቃ በትምህርቴ ላይ ለማተኮር ወስኜ ሐሳቤን እዛ ላይ አደረኩ። አሳዳጊ እናቴ መምህር ናት እና ያው ከትምህርት ቤት ስመጣ ድብደባና በደሉ ይቀጥል ነበር።
It was very difficult because we took care of ourselves. Even though they provided the food and the stuff that we needed, they weren't there.
በጣም አስቸጋሪ ነበር። ያው የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው። የውላጅነት ኃላፊነታቸውንም አይወጡም ወይ ስራ ይሄዳሉ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ። ኑሯችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳን ነበርም።
ባላለ የመጣውት 2002 ላይ ነው ከኢትዮጵያ ሲያትል ዋሽንግተን ላይ ኖርኩት 8 አመት የነበረ ስመጣና ተወንድሜና ታህቴ ጋር ነው የመጣውት። እኔ ገና ስመጣ ከኢትዮጵያ ተድረጀት 12 ልጆች ነበሩ ዛ ገና ስንመጣ looked fine ደስ የሚል በfamily ምናምን ነው ግን ስትኖር ምናን ሁሉ ነገር የተለወጠ ምናን ይመጣል እና ብዙ ታለች መምታት ሲባል ስፔንኪን ሳይሆን እኔን በብዛ አልጋ ላይ ታረግኝና እንዳልተነፍስ ታረግና እንትን ታስቀምጥብኝ ነበር ፔሎና በጣም ትጎዳይ ነበረ። ወንድሜ አበበ በላቸው አበበ ሄን ነው እና ባላረገው ነገር ክለምንን አይሲዛው አሁን ሜዳ ላይ ነው የሚያደረውና እህቴ እንደ እናቴ ነበር ማያት። እኔ እናትና አባቴን አላቃቸውም ሁለት እያለው ነበር የሞቱትና እህቴ እንደ እናቴ ነበር ማያት። እህቴና ወንድሞቼን ሌላ ሰው እነሱ ናቸው እናትና አባቴን ተነሱ አሳልፌ ተነነጮች ማለቴ እና ለእኔ በጣም ወንድሞቼን ነው የምሰማው እህቴና ወንድሞቼን እነሱ ናቸው ያሳደጉኝና እሷን እንደ እናቴ ስላላየዋት ወንድ ከዛ አላቃተም ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለና ሁላችንም አንድ ላይ መሆን አለብን። ታቴና ተወንድሜ መለያየት አልፈልግም እና እነሱ ባይኖሩኝ ምን እንደማረግ አላቅም። በዚህ
ገና በ ማለዳ ገና በጠዋት ገና
በኢትዮጵያ ኮሚኒቲ በብዛት ያቃሉ የኢትዮጵያ ኮሚኒቲ ምናምን ሳምታውታ ላይ ቶታል ገን ለኢትዮጵያ ህዝብ ብቻ እንደ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አወይ እንዲያርጉ ስለ ኢትዮጵያ ብቻ ሳይሆን ስለ ሌሎችም ለሌሎች አገርም አዳፍ እንደሚደረጉና እኛ አሻንጉሊት አይደለንም እንተን ለያያውጡ ምናምን ይሸጥ እንደ ለነሱ ቢዝነስ ነገር ነው እኛ እና ስለ ልጆች አይ ምንም ጉዳይ እንተና ያላቸውም they don't care for the ልጆችም ና እኔ አሁን እንትን የአሜሪካን ሲቲዝን ይሁን የኢትዮጵያ ሲቲዝን ይሁን አላቅም። ከዚህ ስንመጣ ፔፐራችንን ኢትዮጵያ አልጨረሰችም እና እዚህ አሁን 18 ስንሆን ታባረንና አሁን እኔ ሁለት ጊዜ ሄጄ I tried to get my paper to immigrants. So they deny አረጉኝ ከዛ ያቁም አንደውንኩኝ ምናምን ቴት እንደመጣሁኝ እና እኔ ስነግራቸው አዳፕትድ ሆኜ ነው ምናምን የመጣሁት ምናምን ስላቸው ለምን አዳፕትድ ቤተሰቦቻቸው ቤተሰቦችን ይዘሽ ነው ይሉኛል። እኔ ደግሞ I don't have ቤተሰቦቼ I have restraining order against them ተነሱ ጋር አንኖርም እና እንትን 13 እንትን 16 ያለውኝ ኮርት ነው ያስታዛቤ ተንትን ያባረረኝ ተቤት አወጣኝ።
ለምን ከሰውሽ ነው ቤተሰቦችሽ ከሰሱሽ?
ነው ከሰውኝ ሳይሆን አቢዩዚቭ ኢንተንት ነበርና እኔ አልተስማማንም እና ያ ፋስተር ኬር ከተቱኝ ለትንሽ ጊዜ ለፋስተር ቤት ውስጥ ገብቼ ነበርና ተዛ ተቤት ሮጥ ነበርና ሆምሌስ ተከተቱኝ እና መጨረሻ ላይ ኮርቴጄ እኔ ተህቴ ጋር መኖር ነው የምፈልገው የህቴ የደም እህትነችና ኮርቱ ለተህቴ ጋር መኖር ትችላለች ምናምን ብሎ ተህቴ ጋር መኖር ጀመር። እህቴ እንደ እናቴ ነች። ሺዝ ማይ ቤስት ፍሬንድ እናቴ
ትምርትሽን ጨርሰሻል አሁን ምንድን ነው የምትሰሪው?
ስራ እየፈለኩኝ ነው እና ዴክ እንትን አይ ዱ ቤቢ ሲቲንግ አረጋለሁ በብዛት
ሲያትል አካባቢ
ሲያትል ውስጥ።
ወንድምሽ አሁንም ውጪ ነው ያለው?
እስታን ውጪ ነው ያለው።
አዎ በሱ የሆነው በዶክመንታሪው እንደተመለከትነው እንግዲህ እድሜው ገና 18 አመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው። ከቤትም አባረሩት አይደለም?
አዎ።
ሌሎች ልጆች አሉ እነዛ የነዛ ቤተሰቦች ጋር?
አዎ 9 ልጆች እዛ ቢኖሩ ነው
አሁን የቀሩ
ስታሉ። ያ
ትንንሾች ናቸው?
ትንንሾች ናቸው። አንዷ የትንሹ ሻሚ የእህቱ ነች፣ የደመህቱ እና እሷን ኪዋን እንትን ማዋራት ምናምን ይፈልጋል። እና ሴትዮቷ ልጆቹ ተወጣን በኋላ ሌሎ እቤት ያሉትን እንድናዋራ ወር እንድናያቸው አትፈቅድልንም።
እህቱንም እንድታይ አትፈቅድለትም? ለሳ
አላያትም ለስድስት አመት ምናምን። That shouldn't be happening again.
Flatley. I'm a political consultant that specializes in child welfare and adoption.
Maureen Flatley ይባላል። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ሰራለሁ።
The US Congress has to some extent fixed the problem of citizenship for adopted kids, but we have some technical issues that need to be addressed.
የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ህጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዘኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ፣ ቋንቋውን ስለማይረዱ ቢነግሯቸውም አይሰሙም። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብነው አንድ ምክር የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። ጥቃት የሚደርስባቸው ከሆነ በቋንቋቸው ዘንተው መናገር እንዲችሉ ይረዳል።
You're in Ethiopia and see that you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here, and you don't ask your parents about, you know, the paperwork and all that. And later on, and when you turn 18, you find out, you know, you don't have paperwork, you're not legalized.
እዚህ ሁላችንም በጉዲፈቻ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈልጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም።
We speak a different language when we first come here, so we have to have programs where the community of the person they're adopted from, you know, like an Ethiopian community, you know,
ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን። ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ህይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም።
I have a message for the Ethiopian community. You know, I work on all kinds of cases involving this scenario, and so different countries that become involved for various reasons. And I have to say that in my experience, the Ethiopian community in the United States has really started to step up for these kids. They have embraced them. I told these children
ለኢትዮጵያ ማህበረሰብ ለማስተላለፍ የምሻው መልእክት አለኝ። በጉዲፈቻ ዙሪያ በበርካታ ሀገር ዜጎች ሁኔታ ብዙ ሰርቻለሁ። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉዲፈቻ ለመጡ ተጻናት የምነግራቸው በርካታ ሺ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው።
I didn't even know there was Ethiopian community in Seattle or in different places, you know. And I found out when I turned 18 because of friends of mine, that, you know, through my sisters.
18 ዓመት እስኪሞላኝ ድረስ የኢትዮጵያ ማህበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በህቶች የጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር።
እና አይ ዊሽ ኢትዮጵያ ኮሚኒቲ ዋዝ ሞር ኢንቮልቭድ ኢን ዘ ኪድስ እኔ ኢትዮጵያ ስለሆኑ ይረዱኛል ነገና እንጂ ያሰብኩት ተነጮች ይልቅ ግን they don't really are not interested. They're more interested in government ነገር at least the one I got from.
ፖለቲካ ይሆናል ማለት ነው።
They're not interested in knowing stuff like this. የሰው ልጅ ነን ነው ላይክ እናትና አባታችንን ባናውቅም ልጃችን ትሪት እንደምታረጉት እንደነሱ ቢሰማቸው ላይክ አይ ዶንት ኖ
አንቺ በህይወትሽ ምን መስራት ትፈልጊያለሽ ካሁን ወዲያ?
እኔ ታልጆች ጋር መስራት ደስ ይለኛል ላይክ ስፔሻሊ ልጆች አንተን ላይክ እንደኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ እንግባባለን ከዚ አይ ቢን ትሩ ኢት
ያለፍኩት
ስለሆነ እና አውቃለሁ እንዴት ሀው ፊልስ ላይክ ናት ቱ ሀቭ አ ፓረንት ኦር ፊል ላይክ እማትፈለጊ ነገር ስለሚመስል አይ ኖ ሀው ዲስ
እሱ ላይ መስራት ትፈልጊያለሽ። በጣም ነው የምናመሰግነው በላይነሽ፣ ከምንም በላይ ለጥንካሬሽ። አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች ይህንን ለሚሰሙ ደግሞ እንደ አርአያነት ሮል ሞዴል የምትሆኑ ልጆች ናችሁ። በጣም እዚህ ስለመጣሽ ስላነጋገርሽን ታሪክሽን ስላጋራሽን እናመሰግናለን።
እናመሰግናለን በጣም
ታንክ ዩ ጋይስ።
Adam to med me kena ito mani goza e yone dere tedenya efoita le bagito mo tole tedenya azen go bilishun ba fikru yeta i
ይበል አብሮኝ ሞልቶልኛል የኔ በደስታ መናለ በውስጥ ፍቃቶ ዛሬ ዳለልኝ በቃ ልቤ አንቺን አግኝቶ ውስጥ ከበኝ እንዲተራረፈኝ ቤት ሞልቶ ባሸበርቅ ሰው ቢያደምጠው መድመቄን አይቶ ባሉ ነበር ፍቃቶ ዛሬ ባሉ ነበር አግኝቶ ውስጥ ባሉ ነበር ባሉ ነበር ቤት ሞልቶ ባሸባሉ ነበር ባሉ ነበር ጌን አይቶ
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከላይ በድጋሚ ያሰማናችሁ ዘገባ ላይ የተረዳናቸው ጥቂት ሀቆች አሉ። እነሱ እናካፍላችሁ። በርካታ ኢትዮጵያውያንና የሌሎች ሀገር ሕጻናት በጉዲፈቻ ይመጡና ወደዚህ ወደ ዩናይትድ ስቴትስ ወይም ወደ ሌሎች ሀገሮች ማለት ነው ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም የሚያወጡ ቤተሰቦች አሉ። ሌላኛው ሀቅ ደግሞ የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ሕፃናቱን የሚከላከሉ የፌዴራል ሕጎችና የግዛት ሕጎች ጠንካራና በአግባቡ ያልታሰበባቸው ናቸው። ሌላኛው የዩናይትድ ስቴትስ ኮንግረስ በዚህ ጉዳይ ላይ የምስክሮችን ቃል በማድመጥ ላይ ይገኛል። በቅርቡ ሕግ እንደሚወጣ ተስፋ ያደርጋሉ በዚህ ዙሪያ የሚሰሩት። አድማጮች፣ የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች እናሰማችኋለን። እስከዚያው አንድ ዜማ እንጋብዛችሁ።
የማጠቃለያ ዜና ላሰማችሁ። ዩናይትድ ስቴትስ ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አባልነት እንድትመረጥ የውጭ ጉዳይ ሚኒስትሯ ጃን ኬሪ ቅስቀሳ እያደረጉ ነው። መንግስታቸው አቋርጦት የነበረውን የገንዘብ ድጋፍ እንደገና እንዲቀጥል ለማድረግም የተወካዮች ምክር ቤቱን ለማሳመን እንደሚጥሩም ቃል ገብተዋል። ዩኔስኮ ፍልስጤምን በሙሉ አባልነት ለመቀበል በመወሰኑ የተበሳጨችው ዩናይትድ ስቴትስ ተቃውሞዋን ለመግለጽ ከቦርዱ ራሷን አግልላ እንደነበር ይታወቃል። ዩናይትድ ስቴትስና እስራኤል ለድርጅቱ ሲከፍሉ የቆዩትን መዋጮ ካቋረጡ ከሁለት ዓመታት በኋላ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም በቦርዱ ውስጥ ድምፅ የመስጠት መብታቸውን ተነጥቀው እስካሁን ቆይተዋል። ዩኔስኮ ዋና ጽሕፈት ቤቱ ፈረንሳይ ዋና ከተማ ፓሪስ የሆነና 195 አባል መንግስታትን ያቀፈ ድርጅት ነው። ዩናይትድ ስቴትስ በአስር ሚሊዮኖች የሚቆጠር የአባልነት ውዝፍ ዕዳ ክፍያ ቢኖርባትም በመጪው ወር በሚደረገው ምርጫ ለቦርዱ አባልነት እንድትመረጥ ፓሪስ የሚገኙት ኬሪ አጥብቀው እየጎተጎቱ ነው። ዩናይትድ ስቴትስ ለዩኔስኮ መክፈል የሚጠበቅባት የ300 ሚሊዮን ዶላር ውዝፍ ዕዳ ያለባት ሲሆን ከአባልነቷ ከመውጣቷ በፊት ከድርጅቱ በጀት 22% ስትሸፍን ቆይታለች። በዩናይትድ ስቴትስ በተመራና ሶሪያ ውስጥ ባለፈው ሳምንት በተካሄደ የአየር ድብደባ ከአልቃይዳ ጋር ግንኙነት ያለው ታጣቂ መሪ መገደሉን ፔንታገን ዛሬ አረጋገጠ። ወደ አውሮፓ ሀገሮች የሚጎርፉ ስደተኞችን ለመገደብ በሚቻልባቸው ሁኔታዎች ላይ ለመነጋገር የጀርመን ቻንስለር አንጌላ መርከል እና የቱርክ መሪዎች ዛሬ ስብሰባ ተቀምጠው ውለዋል። የምሽቱ ዝግጅት በዚሁ ተጠናቀቀ። ጤና ይስጥልኝ። ሰሎሞን አባተ ነኝ ዜናውን ያሰማኋችሁ።
የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየው ዝግጅት በዚሁ ተጠናቋል። ነገ ከምሽቱ በአንድ ሰዓት ላይ በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ የምሰናበታችሁ ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.